ላውዲቱር ኢየሱስ ክርስቶስ። ኢየሱስ ክርስቶስ ይባረክ። ይህ የቫቲካን ሬዲዮ ነው። የቫቲካን ሬዲዮ ዘወትር ማታ በየዕለቱ በኢትዮጵያ የሰዓት አቆጣጠር ከምሽቱ 12 ሰዓት ተኩል እስከ 1 ሰዓት በ11615 ኪሎ ሄርትስ ወይም በ25.8 ሜትር ባንድና በ13765 ኪሎ ሄርትስ ወይም በ21.79 ሜትር ባንድ የሚያስተላልፈውን ስርጭት አሁን ጀመረ። በኢንተርኔት ድረገጻችን www.radiovaticana.va የሚለውን በመክፈት በቋንቋዎች ዝርዝር ውስጥ አማርኛን በመምረጥ ዕለታዊ ዝግጅቶቻችንን መከታተል የምትችሉ ሲሆን በፌስቡክ አድራሻችንም ቫቲካን ሬዲዮ የአማርኛ ክፍል በሚለው ገጻችን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት የምትችሉ መሆኑን እንገልጻለን።
ክቡራንና ክቡራት አድማጮቻችን በቅድሚያ እንደተለመደው የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን የአማርኛው የስርጭት ክፍል የሚቀርብላችሁን የማክሰኞ የሰኔ 12 2010 ዓ.ም ዕለታዊ ስርጭታችንን ነው። የዛሬውን ዕለት ስርጭታችንን በሚገባ ለመከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ክርስቲያን ለጠላቱ ይጸልያል ጠላቱንም ይወዳል ማለታቸው መገለጹን በቅድሚያ እናስደምጣችኋለን። በማስከተል የካቶሊክ ማኅበራዊ አስተምሮ በሚል ርዕስ ዘወትር ማክሰኞ በዚህ ሰዓት የምናቀርብላችሁን ማኅበራዊ አስተምሮ እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን በሙሉ እንድትከታተሉ ከወዲሁ እንጋብዛለን። የዛሬውን ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ርዕሰ ሊቃነ ጳጳሳት ፍራንቺስኮ ክርስቲያን ለጠላቱ ይጸልያል ጠላቱንም ይወዳል ማለታቸው ተገለጸ። ቅዱስነታቸው ይህንን ቀደም ሲል ያስደመጥናችሁን የተናገሩት በዛሬው ዕለት ማለትም በሰኔ 12 2010 ዓ.ም በቅድስት ማርታ የጸሎት ቤት ባሳረጉት መስዋዕተ ቅዳሴ ላይ ባሰሙት ስብከት እንደነበረ ለመረዳት የተቻለ ሲሆን ጠላቶቻችሁን ውደዱ፣ ስለሚያሳድዷችሁ ሰዎች ጸልዩ የሚለው የመጽሐፍ ቅዱስ ቃል እግዚአብሔር ቅዱስ እንደሆነ እኛም ሁላችን ቅዱስ እንድንሆን የሚረዳን በመሆኑ የተነሳ ክርስቲያኖች ይህንን ሊከተሉ ይገባቸዋል ብለዋል። በዕለቱ ከማቴዎስ ወንጌል ከምዕራፍ 5 ከቁጥር 43 ላይ ተወስዶ በተነበበው የቅዱስ ወንጌል ክፍል ላይ ተመርኩዘው እኛን ሊያጠፉ ለሚፈልጉ ጠላቶቻችን በሙሉ ይቅርታን ማድረግና ጸሎት መጸለይ እንደሚገባ በመግለጽ ስብከታቸውን የቀጠሉት ቅዱስነታቸው ሁሉን አቀፍ ፍቅር ያለውን የሰማያዊ አባታችንን ጥሪ ተከትለን ለሰው ልጆች ከፍተኛ ተግዳሮት የሆነውን ጠላትን የመውደድ መንፈስ ማዳበር እንደሚገባ የጠቀሱት ቅዱስነታቸው እግዚአብሔር ይህንን ጠላቶቻችንን መውደድ የሚያስችለንን ጸጋ ይሰጠን ዘንድ ልንጠይቀው ይገባል ብለዋል። በየዕለቱ አባታችን ሆይ የሚለውን ጸሎት በምንጸልይበት ወቅት እኛን የበደሉንን ይቅር እንደምንል በደላችንን ይቅር በልልን የሚለውን ጸሎት እንደምንጸልይ በማስታወስ ስብከታቸውን የቀጠሉት ቅዱስነታቸው በዚህም ምክንያት ጠላቶቻችንን ይቅር ማለት እንደሚገባ የገለጹት ቅዱስነታቸው ምንም እንኳን ይህ ቀላል የሚባል ነገር ባይሆንም ቅሉ እኛ ይቅር እንደምንል ሁሉ ሌሎችም ይቅርታን እንዲያደርጉልን ልንጠይቅ ይገባል ብለዋል። በተመሳሳይ መልኩም ለሌሎች ሰዎች በተለይም በእኛ ላይ ብዙን ጊዜ ችግር የሚፈጥሩ ሰዎችን ለሚጠሉንና ወደ ፈተና ውስጥ ለሚከቱን ሰዎች ሳይቀር ምንም እንኳን ከባድ የሚባል ነገር ቢሆንም መጸለይ እንደሚገባ የገለጹት ቅዱስነታቸው ይህም የአንድ ክርስቲያን የመገለጫ ባህሪ ሆኖ ሊቀጥል እንደሚገባው ቅዱስነታቸው ጨምረው ገልጸዋል። ይህንን ሐሳባቸውን በሚገባ ለማስረጽ በማሰብ ቅዱስነታቸው የሚከተለውን ብለዋል።
A pregare per quello per quelli che vogliono distruggermi, i nemici, perché Dio li benedica. Questo non si capisce. Ma pensiamo il secolo scorso i poveri cristiani russi che per solo fatto di essere cristiani erano mandati in Siberia a morire di freddo.
Enen la matfat la mifellegu sewoch letelatoche እግዚአብሔር ይባርካቸው ዘንድ መጸለይ። ይህ ነገር በእውነት ለመረዳት በጣም ከባድ የሆነ ነገር ነው። ባለፈው ምዕተ ዓመት በራሻ በነበሩ ክርስቲያኖች ላይ የተፈጸመውን ግፍ እናስታውሳለን። ክርስቲያኖች በመሆናቸው ብቻ በብርድ እንዲሞቱ በጣም ቀዝቃዛ ወደ ሆነው ወደ ሳይቤሪያ ይላኩ ነበር። ታዲያ እነዚህ ክርስቲያኖች በብርድ እንዲሞቱ ወደዚያ ለላካቸው የመንግስት ባለስልጣናት መጸለይ ይኖርባቸዋል ወይ? ነገር ግን እንዴት? ብዙዎቹ ይህንን አድርገዋል። ብዙዎቹም ጸልየዋል። በማጎሪያ ካምፖች ውስጥ የነበሩትን አይሁዳውያንን እናስብ። እነርሱ እኔ ንጹህ ዘር ነኝ ብሎ ይመካና ሰዎችን ያለምንም ርህራዬ ይገድል ለነበረው አምባገነን ለነበረው ሰው እግዚአብሔር ይባርከው ዘንድ ጸልየው ነበር። ብዙዎችም በዚህ መልኩ ጸልየው ነበር ብለዋል። ኢየሱስ በመስቀል ላይ በነበረበት ወቅት በመጨረሻው ሰዓት ላይ እርሱን ሲያሰቃዩ የነበሩ ሰዎችን ጌታ ሆይ የሚያደርጉትን አያውቁምና ይቅር በላቸው በማለት ያደረገውን የማጠቃለያ ጸሎት ሁኔታውን መረዳት በጣም አስቸጋሪ እንደሆነ የገለጹት ቅዱስነታቸው ኢየሱስ ግን ይህንን ይቅርታ አድርጎላቸው ነበር ብለዋል። በተመሳሳይ መልኩም ሰማዕቱ እስጢፋኖስ የኢየሱስን ፈለግ በመከተል በድንጋይ ይወግሩት ለነበሩ ሰዎች ይቅርታን እንዳደረገላቸው የገለጹት ቅዱስነታቸው ይህንን በተመለከተ ደግሞ የሚከተለውን ብለዋል።
Quanta distanza, un'infinita distanza fra noi che tante volte non perdoniamo piccole così.
ይህ ነገር ለኛ በጣም ብዙ ጊዜ ትንሽ ለሚባሉ ነገሮች ሳይቀር ይቅርታን ማድረግ ለሚከብደን ለኛ ምን ማለት ይሁን? ከኛስ ምን ያህል ይርቅ ይሁን? እግዚአብሔር ከኛ የሚጠብቀውና በመሳሌነት በተግባር እንዳሳየን ሁሉ እኛን ሊያጠፉን የሚፈልጉ ሰዎችን ይቅር ልንላቸው ይገባል። በቤተሰብ ውስጥም ቢሆን ይህ ጉዳይ በጣም ቀላል የሚባል ጉዳይ አይደለም። አንዳንዴ ከሆኑ ክርክሮች በኋላ ይቅር መባባል ይከብዳል። ቀላል የሆነ ነገር አይደለም። ልጅ አባቱን ይቅርታ መጠየቅ በጣም ይከብደው ይሆናል። ነገር ግን በተለይም ደግሞ ሊያጠፉን ሊገሉን የሚፈልጉ ሰዎችን ይቅር ማለት ብቻ ሳይሆን እግዚአብሔር ይባርካቸውና ይጠብቃቸው ዘንድ ለነርሱ መጸለይ እናም ከዚያም አልፎ ተርፎ እነርሱን መውደድ። ይህንን በይበልጥ እንድንረዳ የሚረዳን የኢየሱስ ቃል ብቻ ነው። እኔ ከዚህ በላይ በመሄድ ይህንን ላብራራ በፍጹም አልችልም ብለዋል። በዚህ ምክንያት ይህንን ታላቅ የክርስቲያኖች ሚስጥር የሆነውን ነገር ለመረዳት እንችል ዘንድ ጸጋውን እንዲሰጠን ልንጸልይ ይገባል በማለት ስብከታቸውን የቀጠሉት ቅዱስነታቸው ሁሉንም ነገር በእኩልነት በክፎች ላይ ይሁን በበጎች ላይ በሚያዘንበው ሰማያዊ አባታችን ቅዱስ እንደሆነ እኛም ቅዱስ እንሆን ዘንድ ጸጋውን እንዲሰጠን ልንለምነው ይገባል ብለዋል። ቅዱስነታቸው በስብከታቸው ማጠቃለያ ላይ እንደገለጹት ተስፋ አደርጋለሁ እኛ እያንዳንዳችን ጠላቶች ይኖረናል በያስባለው ስለ ጠላቶቻችን ማሰብ ጥሩ የሆነ ስሜት እንዲሰማን ሊያደርገን እንደሚችል የተቀሰሱት ቅዱስነታቸው ይህንን በተመለከተ ደግሞ የሚከተለውን ብለዋል።
Ci farà bene oggi pensare a un nemico. Credo che tutti noi ne abbiamo qualcuno. Uno che ci ha fatto del male o che ci vuole fare del male o che cerca di fare del male. Ah, questo.
ዛሬ ጠላቶቻችንን ማሰብ መልካም ይሆናል። ተስፋ አድርጋለሁ እኛ እያንዳንዳችን ጠላቶች አሉን። በእኛ ላይ ክፉ ነገር የሚፈጽሙብን ወይም ደግሞ ክፉ ነገር ለመፈጸም ያሰቡ ሰዎች ሊኖሩ ይችሉ ይሆናል።
La preghiera mafiosa è me la pagherai. La preghiera cristiana è Signore, dalle la tua benedizione e insegnami a amarlo. Pensiamo in uno. Tutti noi ne abbiamo. Pensiamo in quello. Preghiamo per quello. Chiediamo al Signore di darci la grazia di amarlo.
በዚ ረገድ አንድ ማፊያ የሆነ ሰው ሲጸልይ ታገኛታለ ዋጋ አስከፍልሃለው የሚለው ኢየሱስ ጸሎት ነው። በተመሳሳይ መልኩም በዚ ረገድ አንድ ክርስቲያን ሲጸልይ ግን ጌታ ሆይ በረከትህን ስጠው እንድወደው አስተምረኝ የሚለው ይሆናል። እስቲ አንድ ጠላት የሆነን ሰው እናስብ። ሁላችንም ይነስም ይብዛም አንድ ጠላት ሰው አለን። እርሱን እናስብ። ስለ እርሱ እንጸልይ። ጌታ ጠላቶቻችንን እንድንወድ ጸጋውን ይሰጠን ዘንድ ለነለምነው ይገባል ካሉ በኋላ ለእለቱ ያዘጋጁትን ስብከት አጠናቀዋል።
Yeah.
ክቡራንና ክቡራት አድማጮቻችን የካቶሊክ ማህበራዊ አስተምሮ በሚል ርዕስ ዘወትር ማክሰኞ በዚህ ሰዓት ወደ እናንተ አድማጮቻችን የምናቀርብላችሁ ዝግጅት አሁን ጀመረ። በዚሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በተሰኘው ዝግጅታችን ለካቶሊክ ቤተክርስቲያን ማህበራዊ አስተምሮ መሰረት የጣሉ የቤተክርስቲያኗን ቀኖናዎችን ማህበራዊ አስተምሮዎችን እንዲሁም ይህ የቤተክርስቲያኗ ማህበራዊ አስተምሮ በተመለከተ በተለያዩ ጊዜያት የቤተክርስቲያን አባቶች የጻፏቸውን ሐዋርያዊ መልእክቶችንና ቃለ ምዕዳኖችን በመዳሰስ ነባራዊ የሆነውን የዓለማችንን የቤተክርስቲያናችንንና የሀገራችንን ሁኔታ በዳሰሰና ከግምት ባስገባ መልኩ ወደ እናንተ አሁን ማቅረብ እንጀምራለን። ይህ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ የተሰኘው ዝግጅታችን ነው። ክቡራንና ክቡራት አድማጮቻችን ቀደም ባሉ ጊዜያት የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ህጋዊ መሰረቱን ታሪካዊ አጀማመሩን የሚጠቀምባቸው ዘዴዎችን በተመለከተ ሰፋ ያለ አስተምሮ ማቅረባችን የሚታወስ ሲሆን በዛሬው ዕለት አስተምሮአችን ደግሞ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ጽንሰ ሐሳብ በታሪክ ውስጥ አራት ዋና ዋና ደረጃዎችን አልፎ ለዛሬው ደርሷል። ከነዚህ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ ካለፈባቸው አራት ጽንሰ ሐሳቦች መካከል በዛሬው ዕለት ሁለቱን እናስደምጣቸዋለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን። ተራ ቁጥር 1 ካቶሊካዊ ጽንሰ ሐሳብ። የካቶሊክ ቤተክርስቲያን ማህበራዊ አስተምሮ አጀማመሩ በቀጥታ ከኢንዱስትሪ አብዮት መጀመር ጋር የተያያዘ ሲሆን ይህም ከኢንዱስትሪ አብዮት መጀመር ጋር ተያይዞ በማህበረሰቡ ላይ ሊቃጣ የሚችሉ አብዮቶችን ለመጋፈጥ በማሰብ የተጀመረ ነው። በዚህም መሰረት የመጀመሪያው የካቶሊክ ቤተክርስቲያን ማህበራዊ አስተምሮ በይፋ የተጀመረው እንደ አውሮፓውያኑ የቀን አቆጣጠር በ1891 ዓ ም በወቅቱ የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት በነበሩት ሊዮ 13ኛ በላቲን ቋንቋ ሬሩም ኖቫሩም በአማርኛው በግርድፉ ሲተረጎም አዳዲስ ነገሮች በሚል ርዕስ በወቅቱ ለንባብ ባበቁት ሐዋርያዊ መልእክት ሲሆን በወቅቱ በአውሮፓ አህጉር በመስፋፋት ላይ በነበረው የኢንዱስትሪ አብዮት ምክንያት በተቋቋሙት የተለያዩ ፋብሪካዎችና የማብረቻ ስፍራዎች ውስጥ ተቀጥረው በሚሰሩ የማህበረሰብ ክፍሎች በዚህ በተከፈተው አዲስ የሥራ ዕድል ለመጠቀም ልማዳዊ በሆነ መልኩ ለዘመናት ይኖሩበት የነበረውን የአኗኗር ዘዴና ልምድ በመቀየር ከግብርና መር ወደ አዲስ የአመራር ዘዴ በመሸጋገራቸው በገጠር በተበታተነ መልኩ ይኖሩ የነበሩ ሕዝቦች በፋብሪካዎች ውስጥ ተቀጥረው መስራት በጀመሩበት ወቅት ስብስብ ብለው የመኖር ልምድ እየተካኑ በመምጣታቸው ምክንያት አዲስ ማህበረሰብ መፍጠር ችለው ነበር። በዚህ አዲስ ማህበረሰብ ስብስብ ውስጥ በርካታ ያልተለመዱ ማህበራዊ ችግሮች እየተከሰቱ በመምጣታቸው በሰራተኛውና በአሰሪዎች መካከል በየጊዜው እየሰፋ የመጣ ልዩነት፣ አሰሪዎች ለሰራተኞቻቸው የሚከፍሉት ክፍያ ያልተመጣጠነ መሆኑ፣ በዚህ በኢንዱስትሪ አብዮት ምክንያት የተመሰረተው አዲስ ማህበረሰብ የአኗኗር ባህሉ እየተቀየረ በመምጣቱ የተነሳ ለተለያዩ የማህበራዊና ኢኮኖሚያዊ እንዲሁም የጤና ክብካቤ መስጫ ጣቢያዎች ማነስ ወዘተርፈ የመሳሰሉ ተግዳሮቶች በሰፊው በመስተዋላቸው ለዚህ አዲስ እየተከሰቱ ላሉ ተግዳሮቶች መልስ ለመስጠት ታስቦ የተጻፈ የመጀመሪያው የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ የተመለከተ ሐዋርያዊ መልእክት ነው። በወቅቱ እንደ አውሮፓውያኑ የቀን አቆጣጠር ከ1891 እስከ 1931 ዓመተ ምህረት በአውሮፓ አህጉር እየተንሰራፋ የነበረው የማርክሲዝም እና የኮሚኒዝም እንዲሁም የተለያዩ አይነት ፍልስፍናዎችና ጽንሰ ሐሳቦች የተነሳ ቤተ ክርስቲያን ለነዚህ ወቅታዊ ለሆኑ ጽንሰ ሐሳቦችና ፊሎሶፊዎች የራስዋን አቋም ለማስጠበቅና የማህበረሰቡ መንፈሳዊ እሴቶች ተጠብቀው እንዲቀጥሉ ለማስቻል ይረዳት ዘንድ ማህበራዊ አስተምሮችን በይፋ ማስተማር ጀመረች። በወቅቱ በኢንዱስትሪ፣ በሳይንስ፣ በፍልስፍና የተለያዩ ጽንሰ ሐሳቦችና በማህበረሰባዊ ሳይንስ አስተምሮ መስፋፋት የተነሳ ማህበረሰቡ በነዚህ በወቅቱ በነበሩ አስተሳሰቦች ብቻ እየተነዳ እንዳይሄድ ለማድረግና ምንም እንኳን እነዚህ የሳይንስና የኢንዱስትሪ አብዮት መስፋፋት በማህበረሰቡ ህይወት ላይ ከፍተኛ የሆነ አዎንታዊ የሆነ ለውጥ ማምጣቱ ባይካድም፣ ነገር ግን በነዚህ አዳዲስ ጽንሰ ሐሳቦች የተነሳ ማህበረሰቡ ግብረ ገባዊ የሆኑ እሴቶችን እንዳያጣ ለመርዳት በወቅቱ ይህ የማህበራዊ አስተምሮ አስፈላጊ ሆኖ ተገኝቷል። በተጨማሪም ተፈጥሯዊ የሆኑ ህግጋትን ተጠብቀው እንዲቀጥሉ ለማድረግ ታስቦ የሚደረግ ሐዋርያዊ አስተምሮ ሲሆን በይፋ በወቅቱ የነበረውን ሶሻሊዝምና ኮሚኒዝም ጽንሰ ሐሳቦችን ለመቃወም ታስቦ የተለያዩ አይነት ማህበራዊ አስተምሮች ይሰጡ ነበር። የካቶሊክ ቤተ ክርስቲያን ማህበራዊ አስተምሮ ጽንሰ ሐሳብ አራት ደረጃዎችን አልፎ ዛሬ ያለንበት ደረጃ ላይ መድረሱን ቀደም ሲል መግለጻችን የሚታወስ ሲሆን፣ በዚህም መሰረት እንደ አውሮፓውያኑ የቀን አቆጣጠር ከ1891 እስከ 1931 ዓመተ ምህረት ከነበረው ካቶሊካዊ ጽንሰ ሐሳብ በመቀጠል የምናገኘው ሁለተኛ ደረጃ ደግሞ አዲስ የክርስትና እምነት አስተሳሰብ የሚለውን ደረጃ እናገኛለን። ተራ ቁጥር 2 አዲስ የክርስቲያን አስተሳሰብ እንደ አውሮፓውያኑ አቆጣጠር ከ1931 እስከ 1958 ዓመተ ምህረት ቀደም ባሉ ጊዜያት ማለትም እንደ አውሮፓውያኑ የቀን አቆጣጠር 1917 ዓመተ ምህረት ማርክሲዝም በጽንሰ ሐሳብ ደረጃ የነበረ አስተሳሰብ ሲሆን እንደ አውሮፓውያኑ የቀን አቆጣጠር ከ1931 እስከ 1958 ዓመተ ምህረት ባሉ ጊዜያት ውስጥ ደግሞ ወደ እውነተኛ ሶሻሊዝምና ኮሚኒዝም የተሸጋገረ ፖለቲካዊና ኢኮኖሚያዊ ሥርዓት ተጨባጭ በሆነ መልኩ መታየት የጀመረበት ወቅት ነበር። እነዚህ በቀድሞ ሶቪየት ኅብረት ሶሻሊዝምና ኮሚኒዝም ጽንሰ ሐሳቦች መጀመራቸው የሚታወቅ ሲሆን ቤተ ክርስቲያን እነዚህን ጽንሰ ሐሳቦች በከፍተኛ ደረጃ የምትቃወም እንደሆነ የሚታወቅ ሲሆን፣ ምክንያቱም እነዚህ የሶሻሊዝምና የኮሚኒዝም ርዕዮተ ዓለም አስተሳሰቦች በከፍተኛ ደረጃ ሃይማኖትን የሚቃወሙ በመሆናቸው የተነሳ ነው። በዚህም መሠረት በቅደም ተከተል የካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት የነበሩት ፒዮ 11ኛና ፒዮ 12ኛ ኮሚኒዝምን በከፍተኛ ሁኔታ የሃይማኖት ጠላት አድርገው በመፈረጅ ኮሚኒዝምን ማውገዛቸውና ፒዮ 12ኛ ደግሞ እንደ አውሮፓውያኑ የቀን አቆጣጠር በ1973 ዓ.ም ዲቪኒ ሪደምቶሪስ በአማርኛው በግርድፉ ሲተረጎም መለኮታዊ አዳኝ በሚል አርዕስት ለንባብ ባበቁት ሐዋርያዊ መልእክታቸው ኮሚኒዝምን የሚከተሉ ክርስቲያኖች በይፋ ማውገዛቸው ይታወሳል። ምክንያቱም ኮሚኒዝም የሃይማኖት ጸር ነው ከሚል ሳቤ የመነጨ ነው። ክቡራንና ክቡራት አድማጮቻችን ይህ ቀደም ሲል ያስደመጥናችሁ የካቶሊክ ቤተክርስቲያን ማህበራዊ አስተምሮ የተሰኘውን በአባ መብራቱ ኃይለ ጊዮርጊስ የተዘጋጀውን ሳምንታዊ አስተምሮ ነበር። አብራችሁን በመሆን ስላዳመጣችሁን ከልብ እናመሰግናለን። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት ይዘንላችሁ እንደምንቀርብ ካሁኑ ቃል እንገባለን። አብራችሁን በመሆን እንድትከታተሉን ከወዲሁ እንጋብዛለን።
የተወደዳችሁ አድማጮቻችን የዕለቱ ዝግጅታችን አሁን አበቃ። ጥያቄ ወይም ሂስ ካላችሁ የኢሜይል አድራሻችን amartig@vaticanradio.va ሲሆን በፌስቡክ አድራሻችን የቫቲካን ሬዲዮ የአማርኛ ክፍል ብላችሁ ከጻፋችሁልን መልእክቶቻችሁ ይደርሱናል። በሚቀጥለው ዝግጅታችን እስከምንገናኝ ደህና ቆዩን። ኢየሱስ ክርስቶስ ይባረክ። ላውዲቱር ኢየሱስ ክርስቶስ።